ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወልማችቻችን። ዛሬ ሰኞ ጥቅምት 8 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥቅምት 8 ቀን 685 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ኢህአፓ በሀገራችን የመጀመሪያው የፖለቲካ ፓርቲ ነው። ለሀገራቸው እድገት፣ ለህዝብ እኩልነትና ለዲሞክራሲ ብሩህ ራዕይ በነበራቸው ወጣት ኢትዮጵያውያን የተመሰረተ የፖለቲካ ድርጅት ነው። ድርጅቱ በተለያዩ የፖለቲካ ጉዳዮች ላይ የሚያወጣቸው ትንታኔዎች በአንጃዎችና አድርባይ ፖለቲከኞች የተጣመመ ትርጉም ሊሰጣቸው ቢሞክርም ራሳቸውን ከማጋለጥ ውጪ የፈየደው የለም። ኢህአፓ የሽግግር መንግስት ምስረታን አስመልክቶ ከፋሽስታዊው ደርግ አገዛዝ ጀምሮ እየተነተነ ፍቱንነቱን ለህዝብ ግልጽ አድርጓል። ዛሬም የፖለቲካ ደናቁርት ለራሳቸው እንዲስማማ አድርገው ሊጠቀሙበት በመፍጨርጨር ላይ ናቸው። በዚህ ጉዳይ ላይ ሽግግር ሲሉ ሽግግር ሰነል በሚል ርዕስ የቀረበውን ጽሑፍ እናሰማለን። የተለያዩ ከዝግጅት ክፍላችን የቀረቡ ጽሑፎችም አሉን። በቅድሚያ ዜና።
ለመላው እስልምና ሃይማኖት ተከታዮች እንኳን ለመውሊድ በዓል በሰላም አደረሳችሁ። በሰሜን ወሎና እንዲሁም በአፋር አካባቢ ከወያኔ ቡድን ጋር እየተደረገ ያለው ጦርነት ተጠናክሮ የቀጠለ መሆኑን ታውቋል። የወያኔ ቡድን በወሎ ውጫሌና በአፋር በጭፍራ ከተሞች ላይ ያካሄደው የከባድ መሳሪያ ጥቃት 30 ሰላማዊ ነዋሪዎች መገደላቸው ተዘግቧል። የወያኔ ቡድን በአፋር የሚገኘውን የጭፍራ ከተማ መያዙን ያሰራጨው ወሬ ሐሰት መሆኑን የአፋር አስተዳደር ያረጋገጠ ሲሆን እንደውም ከባድ ጉዳት ደርሶበት የያዛቸውን ከባድ መሳሪያዎች መማረካቸውም ተነግሯል። ወያኔ መቀሌ በአየር ተደበደበች ብሎ ከሷል። ዜናው በሌሎች ምንጮች ግን አልተረጋገጠም። በባህር ዳር ዘንዘልማ በሚገኘው የተፈናቃዮች መጠለያ ጣቢያ ውስጥ በርካታ ተፈናቃዮች የፊት መቁሰል በሽታ የያዛቸው መሆኑ ተነገረ። ምንነቱ ያልታወቀው ይህ በሽታ በትንኝ ንክሻ ምክንያት የመጣ መሆኑን በበሽታው የተጠቁ ተፈናቃዮች ተናግረዋል። በሽታው መከሰት ከጀመረ ከሁለት ሳምንታት በላይ ያስቆጠረ ሲሆን እስካሁን ድረስ ምንም መፍትሄ እንዳልተገኘለት ታውቋል። በመስራቅ ወለጋ ዞን ኪራሙ ወረዳ ሃሮ አዲስ ዓለም ከተማ መስከረም 30 ቀን አሸባሪዎች ገደሏቸው የአማራ ተወላጆች ቁጥር ከ60 በላይ መሆኑን የአካባቢው ነዋሪዎች ለዜና ተቋማት ተናግረዋል። ግድያ ከመካሄዱ አንድ ቀን በፊት በአካባቢው የነበረው ተሃይል ሰፍራውን ለቆ መሄዱ ያገዛዙ የሽብር አጋርነት ሲጣራ አጋልጧል። በርከት ያለ ሰው ሊተርፍ የቻለው የጸጥታ ኃይሉ እንደወጣ ወደ ጫካ በመሸሽ ነው ተብሏል። ሽሽቱ የሄዱትም እስካሁን በጫካውስ በረሃብ እየተሰቃዩ መሆናቸው ይናገራሉ። በተለይ በወለጋ በአማራ ተወላጆች ላይ የሚካሄደው ግድያ ኦነግ ሸኔ በተባለው አሸባሪ ቡድን ብቻ ሳይሆን በየደረጃው ባሉ ያገዛዙ አካላት እቅ እርዳታና ትብብር መሆኑ ይበልጥ እየተጋለጠ እየመጣ ነው። በሱዳን የሽግግር መንግስት ውስጥ በሚገኙ የሲቪሉና የወታደር ክፍሎች መካከል ያለው ውጥረት እስከጊዜ ወደ ጊዜ እየጨመረ የመጣ ሲሆን በሚቀጥሉት ቀናት በአገሪቱ ውስጥ ወሳኝ የሆነ ሁኔታ ሊከሰት ይችላል የሚል ስጋት ፈጥሯል። አርብ ጥቅምት 5 ቀን ሱዳን ትሪቡን የተባለው ጋዜጣ ባሰራጨው እትሙ ካቢኔው እንደተበተነና በአዲስ መልክ እንዲዋቀር በሽግግር መንግስት ውስጥ ባለው የወታደር ክፍል የቀረበውን ጥያቄ የሲቪሉ ክፍል የሚወክሉት ጠቅላይ ሚኒስትር ሃምዶክ ውጥቅ ያደረጉት መሆኑን ዘግቧል። ይህን ተከትሎ ጠቅላይ ሚኒስትሩ ባደረጉት ማብራሪያ የሀገሪቱ የሽግግር ሂደት ለማደናቀፍ ሙከራ ያደረጉትን ክፍሎች የነቀፉ ሲሆን በሀገሪቱ የተከሰተ የፖለቲካ ቀውስ ለማርገብ ብቸኛው መንገድ ውይይት ብቻ መሆኑን ገልጿል። በሉላዊነት ምክር ቤት ውስጥ የሚገኘው የወታደር ክፍል ሱዳን ወደ ሲቪል አስተዳደር የምታደርገውን ጉዞ ለማደናቀፍ በከፍተኛ ደረጃ እየተንቀሳቀሰ ነው ተብሏል። በዛሬው ቀን የሽግግር መንግስቱ ካቢኔ በሌላ እንዲተካ በመጠየቅ የወታደሩ ደጋፊ የሆኑ ወገኖች ሰላማዊ ሰልፍ ያካሄዱ ሲሆን በሚቀጥለው ሐሙስ ደግሞ የሱዳን ወደ ሲቪል አስተዳደር እንድትሸጋገር የሚጠይቅ ሰልፍ የታቀደ መሆኑን ተነግሯል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የነጻነት አውራ አረንጓዴ ቢጫ ቀዩ ገምላክ መጠራጠር ያለማወቅ ምልክት ነው። መጠራጠር ያለማወቅ ምልክት ነው ቢባልም መጠራጠር አዋቂነትንም ይገልጻል። ልዩነቱ ስፍራውንና ሁኔታውን ከማጤኑ ላይ ነው። ህዝብ ለራሱ ተመራማሪዎች ቅድሚያ መስጠት ያለበት መሆኑ በራሱ ሀብት በራሱ ጥረትና ድካም ያስገኛቸው ናቸውና ነው። በጎነቱን እንጂ ጉዳቱን የሚመኙለት አይደሉምና ነው። እርግጥ ነው አንዳንድ ምሁራን በሚያሳዩት ጠባይ አንጻር ፈረንጆች በተለይ ሶሻል ሳይንቲስቶቹን ለአፍሪካ መች አነሰው እያሉ የላኳቸው ይመስላሉ። የሙያ ኤቲክስም ሆነ ብቃት አይስተዋልባቸውም። ይህ ግን የህክምና አዋቂዎችን አይመለከትም። የህክምና አዋቂዎች የሚያሳዩት ፍቅርና ትህትና የግንዛቤ ደረጃቸውን የሚያሳይ ነው። የአገር ባህል መድኃኒት ቀማሚዎቹ ደግሞ በመጠን መለኪያ መሳሪያ ጦት ካልሆነ በስተቀር ስለሚያገኙት መድኃኒት ፍቱንነት ሆነ ስለነሱ ታማኝነት መጠራጠር አይቻልም። የፖለቲካ ስልጣንን ብቻ ዓላማ አድርገው የሚንቀሳቀሱ ሰዎች ለህዝብ በጎነት የሚጨነቁ ናቸው ለማለት የሚያስችል ነገር የለም። ፖለቲካ የጥቅም እንጂ የፍቅር ጥያቄ አይደለም የሚል ፖለቲከኛ እንደምን ተደርጎ ለህዝብ ታማኝ ነው ማለት ይቻላል? እሱ ብቻ አይደለም እንዴት አርጎ ያገሪቱ ችግር ገብቶታል ማለትስ ይቻላል? ዛሬ እያሰቃየን ያለው የፖለቲካ ፍልስፍና ጦት አይደለም፣ የሚያሰቃየን የቅንነት ችግር ነው፣ የፍቅር የመተሳሰብ ችግር ነው። ፖለቲካ የጥቅም እንጂ የፍቅር ጥያቄ አይደለም ከሚል ሰው ጋር መፍትሄ አይታሰብም። ይህ አይነቱ ችግር ዕውቀትን በግንዛቤ ያለ መቀበልና የፈረንጅን ትምህርት ሳያላምጡ የመዋጥ አባዜ የሚያስከትለው ነው። እስከዛሬ በተጓዝንባቸው መንገዶች ሁሉ ያስቸገረው ፖለቲካን ከጥቅም ፈላጊነት አላቆ የፍቅር ጥያቄ ከማድረጉ ላይ ነው። ይህንን በውል የተገነዘበ ብቻ ነው በዘመናዊ አስተሳሰቡ የህዝብን አንድነት መግባባት ይፈጥራል ተብሎ የሚገመተው። ፖለቲካን ለጥቅም ያላዋለ አልነበረም። ሲሾሙ ያልበሉት ሲሻሩ ይቆጫል እየሆነ። ታዲያ ሲሾሙ የበሉት ሲሻሩ ይተፋል የሚለውስ ለምን ይዘረጋል? ይዋል ይደር እንጂ ፍቅር በጥቅም ቸርነት በስግብግብነት አንድነት በልዩነት ላይ ድልን ይጎናጸፋሉ። ፖለቲካን ከጥቅም ጥያቄ አውጥተን ወደ ፍቅር ጥያቄ እንለውጠው በሚል ነው ሚሊዮኖች ህይወታቸውን እንዲገብሩ የሆነው። ያማ ባይሆን ህዝብ የምን ግብግብና ፍልሚያ ውስጥ መግባት ያስፈልገው ነበር? ኢትዮጵያ ውስጥ ያልተፈታ ችግር ይኸው ነው። ይህም በመሆኑ የመወያየት የመግባባት የፍቅር ጥያቄ ይቅደም እያል የምንለው የሽግግር መንግስት ይህን ሁሉ አስወግዶ ወደ ሰላም ይወስደናል ብለን የምንለው ለቄንጥ አይደለም፣ አስፈላጊ በመሆኑ ነው። ለፖለቲካ ጥቅም ተብሎ የሚደረግ ምንም አይነት ዲስኩር ህዝብን አያማልልም። ለዚህ ተብሎ የሚደረግ ምርጫም መፍትሄ አያስገኝም። በአጠቃላይ እየተኬደ ያለበት መንገድ ቀና ይሆን አይደለም። በወቅቱ ይስተካከል እያል የምንጮኸው ለዚህ ነው። ከዚህ ውጭ የሚደረግ የመረራም የፖለቲካ ዲስኩር ሆነ የአብይ ሃይማኖት አባቶች ምክር የሚያስገኘው አንዳችም ጥቅም አይኖር። እነዚህ ሁለት ግለሰቦች እርግጥ አገሪቱ ያለችበት ሁኔታ ተገልጾላቸዋል ያሰኛል። ገሞራው በበረከተ መርገሙ እንዲህ ብሎ ነበር። ምን ይሆን ጠባዩ የጆሮ ከበሮ በስብከት ሲያሻሹት የሚጨፍር አብሮ? እንዴት ይሆን ስራው የምላስህ ስጋ መራራ ሲሰጡት ሬቱን ለውጦ የሚያደርገው ሸጋ? እንደዚህ ከሆነ የተፈጥሮህ ጠባይ ለስሜት ከሆነ የመኖርህ ጉዳይ ችግርን ተደሰት ደስታን ተሰቃይ። በዘመነ መሳፍንት ሁሉም የራሴ ብሎ የያዘውን ሀቅ ከጓዳው አውጥቶ ወንዝ ማሻገር አልቻለም ነበር። ወንዝ እንዲሻገር የሆነው የጋራ እምነትን፣ ፍቅርን፣ መተባበርን ድልድይ አድርጎ በመተላለፉ ነው። ليلا عالمنا عندنا ترمايت يتشالو دل ليتفياز
የተገደሉ አፍቃሪ እየሞቱ ከደማሪ ገዦች እንደፈለጉ የሚያስቀብጡበት እድል እክል ቢገጥመው በድንጋይ በጠጠሩ በጉቶ ማሳበብ የተለመደባት ሀገር ላይ መሆናችንን መዘንጋት አይኖርብንም። ወንጀለኛን ከህግ ልቅ በክርን ለመቅጣት የምንጋበዝ በይቅርታ ነጻ ለማውጣት የምንጥር በቀልን በጸሎትና በልመና ለመፈወስ የምንጓጓ ሁሉም ነገር ለህግ ያለን ክብር እየዘቀጠ መሄዱን ያረጋግጣል። ገጨኝ መታኝ አነገለኝ ብሎ ማለትን ፈርተው ስሜታቸውን ዋጥ አድርገው ከነቁስላቸው ከመኖር ውጪ አማራጭ የሌላቸው ዜጎችን ቁጥር ከአመት ወደ አመት እየጨመረ እንዲሄድ እያደረግን ነው። አሻፈረኝ የሚል ጀግና ትውልድ እንዳይኖር ለማድረግ ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ፈሪስ ከኖረ ድረስ ጎበዝ መኖሩን ሊያስገዱት አይችሉም። ባንዳስ ካለም ጀግና መኖሩ ሀቅ ነው። ድሮ ጥንት አንድ እንደልባ ኗሪ ሹመኛ ኗሪውን ያስተቃየ ሲኖር አባቱ የገደለበት ሰው በወሰደው ኦሪታዊ መላሽ በመወገዱ በጎረቤት ዘንድ ሹክሹክታው ጎልቶበት አጉረምራሚዎች በሁለት ጎራ ተከፍለው ይታዩ ነበር። አንደኛው ወገን ያባትን ጓደኛ መግደል ተገቢ አይደለም ሲል፣ ሁለተኛው ክፍል ደግሞ በዝምታ የቤቴ መቃጠል ለቱሃኒም በጀኝ የሚል አይነት ስሜት ውስጥ መግባቱ ይስተዋል ነበር። እርግጥ ነው የገዳይን ጉልበት በመሳም የተገዳይ ወገን እርቅ ያወርድ ማለቱ የሚሰራ አይሆንም። ፍቅር በህግ ከታገዘ ባህል የመሆን እድል ይገጥማል። ያለ ህጋዊ ድጋፍ ግን ገደቡን ስቶ መንከስም ፍቅር እስከመሆን ሊደርስ ይችላልና አደጋ አለው። በወጣት ገደልኳት የሚሉ አይነት ጨዋታ ወያኔንም በስተመጨረሻ አፍረክርኮታል። ወያኔን በፍራሽ አዳሽነት ለማገልገል የተነሳው አዲሱ ሹምም ቢሆን አይሳካለትም። ስልጣንን ወዶና አፍቅሮ ለህዝብ ሰላምን ማስፈን የሚቻል አይደለም። ምክንያቱም ስልጣንና ግለኝነት የሚለያዩ ናቸውና ሰላምና ህዝብም እንደዚያው። ማንኛውም ትክክለኛ አይምሮ ያለው ዜጋ የኢትዮጵያን የታሪክ ውጣውረድ የሚያውቅ አሁን ያለችበትን ሁኔታ የሚረዳ በምንም አይነት መልኩ ህዝብን በአንድ ፓርቲ ራይ አስተዳድራለሁ ብሎ ማሰብ አይችልም። ወያኔ የኢትዮጵያን ህዝብ በጎሳና በዘር ሸንሽኜ እገዛዋለሁ የሚለው እቅዱ ከሽፎበታል። የከፍሸፈውን ህዝብ ስለማይፈልገው ነው። ይህንን የህዝብ ፍላጎት ለመቀልበስ የሚጥረው አዲሱ ሹም ልዩ ልዩ ምልጃዎችን እያቀረበ ነው። ህዝብን አጭበርብሮ ጊዜያዊ ድጋፍ ማግኘት ሀቅን ሊደብቅ አለመቻሉንም የተረዳው አይመስልም። አዲሱ ሹም እኛን አትጫኑን፣ እንደመስዋዕት ከፊት ለፊታችን እንጂ ከጀርባችን አትመልከቱ፣ በጥንቃቄ ካልተያዝን ወድቀን ልንሰባበር እንችላለን፣ ከተሰባበርን ደግሞ ስብርባሪው እግር ይቆርጣል እያለ ነው። ልክ አጼ ኃይለ ሥላሴ ለአንድ በጊዜው ታዋቂ ለነበረው አሳምነው ገብረወልድ ለተባለ የራዲዮ ጋዜጠኛ የሰጡትን አይነት መልስ፣ ግርማዊ ጃንሆይ ከርሶ እድሜ በኋላ የኢትዮጵያ ድል ምን ይሆናል ብለው ይገምታሉ ለሚለው ጥያቄ በመጀመሪያ የሀገሪቱ ህገ መንግስት ጠንቅቆ ማወቅ ያስፈልጋል በሚል በቁጣ ነበር የመለሱት። ወያኔም እኔን መንካት ኢትዮጵያን ማፍረስ ነው፣ መጀመሪያ የዘር ክልል ፖሊሲን ተግባራዊነት ማጤን ያስፈልጋል እያለን ነው። አዲሱ ሹም ከእቅዱ ጋር ሊሄድ የማይችለውን እንደ ኢሃፓ ያለ የብዙ ዘመን የትግል ልምድ ባለቤትና በኢትዮጵያ ፖለቲካ ላይ በቂ ተመክሮ ያለውን ድርጅት ማግለል የፈለገበት ምክንያት ግልጽ ነው። የሚገርመው ግን የዘለፋ ቃላት መሰንዘሩ ነው። ያም ቢሆን ግምት ውስጥ አስገባው እንጂ ውዳሴን አላስገኘለትም። አዲሱ ሹም ኢህአዴግ የማጭበርበሪያ እድሳቶች ስላደረገ የእድሜ ልክ ፓርቲ ከመሆን የሚያግደው ነገር የለም፣ ኢህአዴግን ለመቋቋም የህሊና ዝግጅት ያስፈልጋል፣ ከባድ ተፎካካሪ መሆን ያስፈልጋል እያለ ለራሳቸው የትግል ዓላማ ሳይሆን የሀገር ናፍቆት ያጠቃቸውን አዛውንቶች እየቀለደባቸውን ያለው። እርግጥ ነው በሀገር ውስጥ ትግል ተወጥሮ በነበረበት ወቅት ባዕዳን እነዚህን በውጭ የሚገኙትን በምህረት አስገባና ደጋፊ አድርጋቸው ብለው በመከሩት መሰረት ጠራርጎ አስገብቷል። ሁሉም ኦነግን እንዲያጅብ የተደረገ እንጂ ዋጋ ሰጥቶ ያነጋገራቸውም የለም። ቢያስገባቸውም እንኳንስ ለህዝብ አማራጭ ሆነው ሊገኙ እንደ አዲሱ ሹም ፕሮግራም በተደማሪነት ሚዛን የሚደፋ ሆነው አላገኛቸውም። ኮርስ እንዳይሰጣቸው እድሜያቸው ሳይቸግረው አልቀረም እንጂ አክብሮ እንኳን የሚመራቸው አይሆንም። ለምስጋናም እንኳን ድምጽ አለመስጠታቸው የራሳቸው ጉዳይ እንጂ የሹሙ ጉዳይ አይደለም። ኦነግ ገና እንደገባ ነው ስራው ላይ የዋለው። ሀገር ማፍረሱን፣ ህዝብ መከፋፈሉን በላይሰንስ እየተንቀሳቀሰበት ነው። ዋ ኋላ እያለ አዲሱን ሹም ሲያስፈራራ አንድነት የሚሉ ድምጻቸውን አጥፍተዋል። ትንትሽም አይሉም። ግድያውን ለመተቸት የመራራ ጉዲናን ታህል እንኳን ድፍረት አላገኙም። በዚህ ላይ አዲሱ ሹም ከውጭ እንድትገቡ ፈቀድንላችሁ እያለ አንገታቸውን እንዲደፉ ያደርጋቸዋል። የህዝብን የውስጥ ድል አስቀምተው የገቡት እነዚህ የስም ድርጅቶች እንኳን ተጽዕኖ ፈጣሪ ሊሆኑ አድናቆትን እንኳን በወጉ ማቅረብ አልቻሉም። የትግሉም ሆነ የድሉ ባለቤት የኢትዮጵያ ህዝብ ነውና በትዝብት እየተመለከታቸው ነው። የወያኔው ሹም ውጭ ሀገራት የቆዩ ተቃዋሚዎችን ሳይቀር ወደ ሀገራቸው እንዲገቡ ፈቅጃለሁ፣ እስረኛ ፈቅቻለሁ፣ የአዲስ አበባ ጥቂት ወጣቶችን ባስር ምንድነው ጥፋቱ እያለ ማካካሻ አድርጓቸዋል፣ አሸማቋቸዋልም። የእስከዛሬውን የስደት ኑሯቸውን ሁሉ አፈር አስገብቶባቸዋል። የትግላቸው መሰረት ሁሉ ህዝብ ሳይሆን የራሳቸው ጥቅም እስኪመስል ድረስ አጋልጧቸዋል። ይህ አይነት ሁኔታ ከኢሃፓ እንደማይጠበቅ የታወቀ ነው። ኢሃፓ የሚታገለው የታገለውም ህዝቡን ለስልጣኑ ለማብቃት እንጂ ከገዢዎች የእራስም ሆነ የምሳ ግብዣ ላይ እየተገኘ የሚሞዳሞድ ፓርቲ አለመሆኑን ጠላቶቹ ማወቃቸው ያስደስተዋል። ለብዙ ዘመናት ድሃን ያገለለ ህዝብን ለስልጣን ያላበቃ የቤተ መንግስት ቁርጥን አሻፈረኝ ሲል የኖረ ነውና በግብዣው ተዋቶም ለግብዣው ቋምጦም አያውቅም። ለወያኔ የጥገና ለውጥ የሚያጨበጭቡ አንድም ጉዳዩ ያልገባቸው አለበለዚያም በአሜሪካኖችና በአረብ ሀገሮች አይዞ ባይነት የሀገሪቱ ችግር በዚህ አይነት መልኩ ይጠናቀቃል ብለው ያመኑ ናቸው። ባለፉት ዘመናት ሁሉ የውጭ ጣልቃ ገብነት በሀገራችን ላይ ያደረሰውን ጉዳት ማገናዘብ ያቃታቸው ናቸውና አትዋዙ ማለቱ ተገቢ ነው። በቆራጥ ድል ሀገርን ማዳን አማራጭ የሌለው ነው ድል ለኢትዮጵያ ህዝብ።
ሽግግር ሲሉ ሽግግር ስንል በዚህ ርዕስ ላይ ስንጽፍ ብዙ ጊዜ ሆኗል። በደርግ ጊዜያዊ ህዝባዊ መንግስት ብለን ያቀረብነው ጀምሮ ከስርዓት ወደ መሰረታዊ ለውጥ ለመሻገር ምን ማድረግ ያስፈልጋል በሚል ይህን ጉዳይ ሁሌም ሁኔታውን ባጤነ ይዘት ስንዘረዝር ቆይተናል። ደርግ ስልጣን ደራሱ ሊጨብጥ ሲነሳ ደርግንም ጨምሮ ከነጨቁን ወታደሮች ከሁሉ የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ስንል ደርግ ያው ሞግዚት ነኝ ብሎ ስልጣኑን ሊቀጥል ሲወስን ዛሬ እንደምናየው ማለት ነው። አጫፋሪው መኢሶን ደግሞ ደርግን በመደገፍ ቅጣምባሩ የጠፋ መፈክር በማቅረብ ደርጉን ለማስቀጠል ደፋ ቀና ብሎና ሀቀኛ ሽግግርን ተቃውሞ ያስከተለብንን መከራ ያየነው ነው። የህዝብ ትግል ድል ይረጋገጥ ዘንድ የሥርዓት ለውጥ በሽግግር ሂደት በኩል መሆኑ ዋስትና ያለው ለውጥን እውን ለማድረግ ይጠቅማል። በተጨባጭ ምን ይታያል? ቀደም ምን ብለን ነበር? ስለ ጉዳዩ በጥር ወር 1994 ዓ.ም ባወጣነው ጽሑፍ የሚከተለውን አስፍረን ነበር። ካለፉት 100 ዓመታት የኢትዮጵያ ህዝብ ፖለቲካዊ ተመክሮ የሚከተሉትን አበይት ትምህርቶች መቅሰም ይቻላል። ሀ ያለፉት መሪዎች ንጉሳዊውም ሆነ ወታደራዊው ድርግና አሁን ያለው ዘረኛ ስርዓት የኢትዮጵያን የፖለቲካ የኢኮኖሚና ማህበራዊ ችግሮችና ኋላቀርነት ራብንም ጭምር ሊፈቱ ሊያስወግዱ አልቻሉም። ለ ላለፉት 100 አመታት የተፈራረቁት ማናቸው መንግስታት በሄር በሄረሰቦች ተከባብረው ተፈቃቅደውና ተቻችለው አብረው የሚኖሩበትን የፖለቲካዊ ኢኮኖሚያዊና ማህበረሰባዊ ስርዓት ሊፈጥሩላቸው አልቻሉም። ሀ ማንኛቸው መንግስት በተግባር የሚገለጽ አሳታፊ ዴሞክራሲን በመመስረት መሰረታዊ የሆኑ የሰው ልጅ መብቶችን ማለትም የንግግር የሃይማኖትና የመሰብሰብ ነጻነቶችን ወዘተ ልምድና ባህሉን ሊገነቡ ሊያዳብሩ አልቻሉም። መ ማንኛቸው መንግስት ግጭቶችን ክርክሮችን ህግና ደንብን በመጠቀም በሰላም በድርድርና በውይይት የሚፈታበትን ሁኔታና ባህል ሊፈጥሩ አልተቻላቸውም። ሰ ማንኛቸው መንግስታት በትረ መንግስትን ሰላማዊ በሆነ መንገድና የምርጫና ህግና ሂደትን ተከትለው ሊይዙ አልቻሉም። ይልቁንም በኃይል እየመጡ በኃይል የሚወርዱ ሆነዋል። ከዚህ በላይ የተጠቆሙት ተመክሮዎች ሊያስገነዝቡን የሚችሉት የኢትዮጵያ ህዝብ ምንጊዜም ቢሆን የራሱን መንግስት በመምረጥና የሚመረጠው መንግስት ኃላፊነቱና ተጠያቂነቱ ለርሱ መሆኑ የሚያረጋግጥበት ስርዓት ለማግኘት አለመቻሉን ነው። ነኚህ በዘመናት የተፈራረቁት ስርዓቶች የኢኮኖሚና የማህበራዊ ኑሮ እድገት ማስገኘት ይቅርና ድህነት፣ በሽታ፣ ረሃብ፣ ድንቁርና፣ ጦርነት እንዲንሰራፋ አበይት ምክንያቶች ሆነው ተገኝተዋል። ሁሉም መንግስታት በተለያየ መንገድ ለሀገሪቱ ኋላ ቀርነትና ድህነት ተጠያቂ ናቸው። ይህን በእይታችንና ግንዛቤ አስገብተን ለለውጡ አምጪ ሹሙ ሳይሆን ህዝብ ነውና ወያኔን ወደ ቀውስ የከተተው ሙሉ ተሳትፎ ለማረጋገጥ የሽግግር ሂደት መኖሩን አስፈላጊ ነው ስንል ቆይተናል። ህዝብ የጠላውን የተዋጋውን ያስወግደው የቆረጠውን ኢህአዴግ አድሽ አስቀጥላለሁ ማለት ፋይዳ ቢስ ከመሆኑ ባሻገር ህዝብን መጻረርና ጭቆናን ማስቀጠል ነው። ከሹሙ አበይት ስተቶች አንዱ ግዙፉ የነው ህዝብ ወያኔ ኢህአዴግ ይወገድ እንጂ ተጠግኖ ይቀጥልብን አላለም። የወያኔ ህጎችና አዋጆች ይሻሩ ይሰረዙ እንጂ ይታደሱ ይቀጥሉ አላለም። የሹሙ አያያዝና አካሄድ ግን ከህዝብ ፍላጎት የተጻረረ በመሆኑ ከወዲሁ መክሸፉን ወዳጆቹ የሆኑት እንኳን ማመን የተገደዱበት ጊዜ ላይ ነን። ወያኔ ተወገደ አለቀለት ወይም አለፍ ብለውም የድሮ ስርዓት ሊሉ የሚቃጡ ተላሎች አስመሳይ ታጋዮችና ወያኔዎች መሆናቸውን ማወቅ የሚያቅተንም አይደለም። ወያኔ ቢዳከምም አሁንም አለ። የገደላቸውን ማሰብ ይበቃል። ሰዓቱ እስካልፈራረሰ የሚያንሰራራበት ሁኔታ እውን ይሆናል። ይህን ሁሉ በግንዛቤ በማስገባትና ወያኔ በ1983 ዓ.ም ምረት የሞከረው የይስሙላና የቁጥጥር ሽግግር ውድቅነትን በማጤን ነው ሁሉን ኃይሎችና ህዝብን ያቀፈ የሽግግር ሂደት ብቻ ነው መፍትሄው ስንል የቆየ ነው። የሽግግር መንግስት ሂደትን የሚቃወሙ ክፍሎች ራዕያቸው ህዝባዊ ስላልሆነ ብቻ ነው። ህዝባዊ መንግስትን ሳይሆን የግላቸው ወይም የቡድናቸውን አምባገነንነት የሚፈልጉ በመሆናቸው ነው። ራዕያቸው ዴሞክራሲ፣ የኢትዮጵያ አንድነትና ህዝባዊ መንግስት ከሆነ ግን አማራጩ የሽግግር መንግስት መሆኑን የሚስቱት አይሆንም። ማለትም ሁሉን ኃይሎች፣ ድርጅቶች፣ ታዋቂ ግለሰቦችና የህብረተሰቡ መሪዎች፣ የማህበራት ተጠሪዎች ወዘተ ያሳተፈ የሽግግር ስብሰባ ማድረግና በዴሞክራሲና በብዙሃን ድምጽ አማካኝነት የሽግግር መንግስት ለተወሰኑ አመታት መመስረት ማለት ነው። የሽግግር ሂደት የሚያሻው በህብረተሰቡ ውስጥ ችግሮች አሁንም ሳይቀረፉ ስላሉ ነው። ይህን ተመልክቶ ልዩ ልዩ የተሳሳቱ ሐሳቦች ሲሰነዘሩም እያዳመጥን ነው። አንደኛ ሹሙ ተወዳጅ ስለሆነ ራሱ ያሻግረን የሚለው ነው። يخ أغال ششم زرالو أمباغن ننت ندقفو أكوام مسارتا لوت حسابن ديموكراسي نايز بتساتفون يمي سارارنو اگمان قست يتبالون مشار يواني عالوانا سو ومشوم الشقاقاري مهون لأند قلسب يمي ستايد اللم شومو ياند بهرسب درجز توكاينو يأتيبيا درجز مري عيد اللم يهديقن تقدنو مري ليون ابناي چلم هز يال مرات او مري يهز مري نو ليبال ماي چلم عندان راساتشون اللي هيكن نامور يالو آدر باي اندك المو شومونا موكاشتو لكن ده تمرت مري عدرقو لياكار ببنم يمي عدرقوت مكارا بنك او هز يكشفال يمن نفلقو سرعات هزب والسان يميون ابت ديموكراسيا ويسرعات انجي عاته ويم لكمان برشوم بافتتو اندفن الجبل يمي فقل سرعات ايد اللم سلزيهم بغلونا كفقو بايه شققرو اوني هنا لنجي دمات چنن تقلات چنن ያገራ ችንን እጣ ለንድግለሰብ ያውም 28 አመታት ወያኔ ለነበረና አሁንም ለባዕድ ላጎበደደ አሳልፈን መቼም አንሰጥም ትግላችን ተፋፍሞ ይከተላል የምንለውም ለዚህ ነው ሁለተኛ የሽግግር ሳይሆን የአንድነት ህብረት መንግስት እናቋቁም የሚለው ነው ይህም ወሉኔሳት አቋም ነው ين أكن كأنيج ياندنت منجس تسيلو لما اللي تبيعهن لو سون بهرسب كل سبعة درجتهم لما اللي تبيعهن بلن بنوس دونكوا كتجب بتشوني تجار يتزامد عيد اللهم عندنت بعد ما نورنا ليونت بما نورناو كلنا ساتا في جوايت كايلو مفته بجاري فلج يمي بالو يأرموت رجت وتشونكوا بركاتنا أرسبرس يتكررنا تشو ليروتشم عنديو በቅርቡ ተዋሃድ ተጣመርን ጠቅላይ ሚኒስቴርን ልደግፍ ነው ያሉ ቡድኖች ተዳምረው ተዋህደው እንኳን ሚዛን ሊደፉ ቀርቶ ከገለባነት ያልወጡ ናቸው መሰረትና ሚዛን ያላቸው ድርጅቶች ተለጣፊ ማህበራት ሳይሆኑ ሀቀኞቹ የፖለቲካ ግለሰቦች ስንል ዘረኞችና ሌሎች ወንጀለኞችን ማለታችን ያልሆነ በደዴ ፖለቲከኞችን ያላቀፈ ሽብርተኞችን ያላስተናገደ ስብሰባ መሆን አለበት ሁሉ የፖለቲካ ስረኞች አስቀድመው ይፈቱ ደግሞ አሁንም ወቅታዊ መፈክር ሆኖ መቀጠል ያለበት ነው ጥቂቶችን ለይስሙላ ከለቀቀ በኋላ ስለብዙሃኑ ስረኞች ጸጥታን ያሰፈነው ሹም በዚህም ግዙፍ ግድፈቱ ሊወገዝ የሚገባው ነው ጣውት ጠራቢዎቹ በርካሹም በሌላውም መንገድ ተክለሰብ ሊያላበሱት ሲነሱም በጣውት ሳይሆን አመኔታችን በሰፍቲው ህዝብ ሊቅ ተብዮቹ በናቁት ላይ መሆኑ ከተዋቱም ነግረናቸዋል ደርግ ከመውደቁ በፊትና ከወደቀም በኋላ ሊኖር ስለሚገባው የዴሞክራሲ አማራጭና ሂደት ሰፋፊ ጽሑፎችን አቅርበንም ነበር ያኔ በዚያን ጊዜ ስንቶቹ ለወያኔ ሲያረጠርጡ ኢህአዴግ ሆነናል ሲሉን የሽግግር አማራጭ አቅርበን ወያኔ ለስልጣን ከበቃ የኢትዮጵያ መከራና ጥፋት እውን ይሆናልም ብለን ነበር የሆነውም ያው ነው የአንድነት መንግስት ይመስረት ብሎ መነሳት ያለውን ተጨባጭ ሁኔታ መረዳት ያቃተው መሆን ነው የአንድነትና የህብረት ትብብር መንግስት ምናልባት ወደፊት ቅራኔዎች ረግበው መቀራረብና መስማማት ተችሎ በዴሞክራሲያዊ ምርጫ ኃይሎች አብረው ባንድነት ሲሰለፉ ቢሆን የሚችል ይሆናል አሁን ግን በተጨባጭ ምኞት ከመሆን አልፈም የሽግግርን ሂደት ዋናነት በጃዙርም መካድ ከመሆን አልፈም በነሐሴ ወር 1993 ዓመተ ምህረት በወጣው የኢሃፓ የፖለቲካ ፕሮግራም በአንቀጽ 111 የሚከተለው ሰፍሮ ነበር የሽግግር ወቅት አንደኛ በሽግግሩ መንግስት ለመሳተፍ ፈቃደኛ ከሆኑ የፖለቲካ ኃይሎች ከህብረተሰቡ ወኪሎች ከሙያ ማህበራት ተጠሪዎች ከሀገር አዛውንት ከታዋቂ ግለሰቦች ወዘተ የተውጣጣ የሽግግር መንግስት አቋቁሞ በሀገር አቀፍ ምርጫ ለሚቋቋመው መንግስት ጥጊያ ማዘጋጀት ሁለተኛ አ በሽግግሩ ወቅት የሁሉም የፖለቲካ ኃይሎችና የህብረተሰቡ ወኪሎች መንግስታዊ ተሳትፎ በስምምነት በመመካከር ባቻነት መንፈስና በዲሞክራሲያዊ ግንኙነት ላይ የተመሰረተ ይሆናል። ለ በሽግግሩ ወቅት ሁሉም የፖለቲካ ኃይሎች በሰላማዊ መንገድ ፕሮግራማቸውን ለህዝቡ ለማስተዋወቅ እድሉ ይኖራቸዋል። ሀ የሽግግሩ መንግስት እድሜ ከሶስት ዓመት የበለጠ አይሆንም። ሶስተኛ የሽግግሩ መንግስት ማህበራዊ ኢኮኖሚያዊ ወዘተ ፖሊሲዎችን በዲሞክራሲያዊ መንገድ በሽግግሩ ምክር ቤት ተወካዮች የሚወሰን ሲሆን የሀገሪቷን ህልውና በሚነኩ ወሳኝ ጉዳዮች ላይ የሽግግር መንግስቱ የመወሰን መብት ስልጣን ፍጹም የለውም። አራተኛ ሀ በሽግግር መንግስቱ ከሚሳተፉት የፖለቲካ ኃይሎች ታጣቂዎችና እነዚሁ ኃይሎች በሚስማሙባቸው መመዘኛዎች መሰረት በፈቃደኝነት በውትድርና ከሚቀጠሩ ዜጎች የተውጣጣ ታዛዥነቱ ለሽግግሩ መንግስት የሆነ የሀገሪቷን ህላዊና ድንበሮች የሚጠብቅ ሀገራዊ የመከላከያ ኃይልና ጸጥታ የሚጠብቅ የፖለቲካ ወገንተኝነት የሌለው ሙያተኛ የፖሊስ ኃይል ይቋቋማል። ለ የተጠቀሱት የሽግግር ወቅት ሀገራዊ መከላከያ ኃይልና የፖሊስ ኃይል እንደተቋቋሙ በተለያዩ የፖለቲካ ድርጅቶች የተቋቋሙትና በእነሱም የሚመሩት ይፈርሳሉ። አምስተኛ ሀ የሽግግሩ መንግስት በሽግግሩ ወቅት የህዝቡን ዴሞክራሲያዊና ሰብአዊ መብቶች የማስከበርና የማክበር ግዴታ ይኖርበታል። ለ የሽግግሩ መንግስት መዋቅርና ይዞታ ስብጥር በተሳታፊዎቹ ስምምነት የሚወሰን ይሆናል። ይህንንና መሰል ሐሳቦችን በሽግግሩ ጉዳይ ላይ በየጊዜው ያቀርብነው ለውጡን ቀናና የህዝብን ድጋፍ የሚያገኝ ለማድረግ አማራጭ የለሽ ጎዳና ሆኖ በመገኘቱ ነው። ይህ እንዳይሆን ግን እንቅፋት ሆነው አገርና ህዝብን የጎዱት ደግሞ አንደኛ ፍጹም ስልጣን ፈላጊው ደርግና አድርባይ ምሁራን፣ ሁለተኛ ፍጹም ስልጣን ፈላጊው ወያኔና ጭፍሮቹ፣ ሶስተኛ ሁሌም የኢትዮጵያ ጣላት ባዳን፣ አራተኛም ዛሬም የስልጣን ጥመኞችና ጠባቦች። እናብራራ። ደርግ የራሱን ወታደራዊ ስልጣን ፈላጊ በመሆኑ ጊዜያዊ የወታደራዊ መንግስት ብሎ ከረመብን። ለደርጉም ያጫፈሩ አድርባዎች በርካታ ነበሩ። ደርግ ወድቆ ወያኔ ሲመጣና የሽግግር መንግስት ስንል ደግሞ በአሜሪካ እርዳታ መለስ ዜናዊ የሚፈልገውን የይስሙላ ሽግግር አድርጎ ዘረኛ አገዛዙን አሰፈነ። ያኔም ወያኔን የደገፉ ለውጥ አመጣልን የሚሉ ባንዳዎች ተከስተዋል። ተለጣፊም ሆነው እስኪጣሉ አገልግለዋል። ዛሬም የህዝብ ትግል ወያኔን አደባይቶ ሊያስወግደው ሲል አሜሪካና አረቦች አሲረው የህዝብን ትግል የሚያቋርጥና የሽግግርን ሂደት የሚሰርዙ ሹሞች ደረደሩብን። የሽግግር ሂደትን በይፋ ከመቃወሙ ባሻገር ዋናው ሹም የማሻገራችሁ እኔ ነኝ እንጂ የምን ሰፊ ሁሉን አቀፍ ጉባኤ ብሎ ተፈጠመብን። ያፓን አግልሎ የፖለቲካ እስረኞችን አጉሮ ወያኔን ለማስቀጠል በኢህአዴግ መልኩ ሩጫው በአፍጢም ደፊ መሆኑን በአሁኑ ጊዜ በአዳኑም ተረድተውት ሹሞቹን በበላይነት ለማስቀጠልና የሀገራችንን ነጻነትና ህልውና መድፈራቸውን ለመቀጠል ሴራ እየጎነጎኑ ነው። ሙከራው ከሽፏል፣ ግን ሹሙ ተወዳጅ ነውና የሚሻለውን በአዋጅ ሽሮ የዲሞክራሲያዊ አሰራር አሻጋሪ ይሁን በሚል ዳግም ሊያደናግሩን ተነስተዋል። ግለሰብ አያሻግረንም፣ ኢህአዴግ ይፈርሳል እንጂ አይቀጥልብንም። የግለሰብ ወይም የቡድን አምባገነንነትን ህዝብ አይቀበልም። አሜሪካ ለምን የሽግግር ሂደት ጸር ሆና ቆየች? አሜሪካ አፍቃሪዎቹ እርማቸውን ያውጡና የህዝብን መብትና ሉዓላዊነት ስትንጻረር የቆየች ኢምፔሪያሊስት አገር ናት። ለጭቁን ህዝብ ሳይሆን ለግል ጥቅማቸው የቆሙት የአሜሪካን መንግስታት የኢትዮጵያና የአፍሪካን ህዝብ ጥቅም ሲያደባዩ የከረሙ ናቸው። ይህን አሌ የሚሉት ታሪክ የማያውቁ አሊያም ቡችሎቻቸው የሆኑ ናቸው። አሜሪካ በአፍሪካም ሆነ በዓለም አቀፍ ደረጃ ነፃ የሆነ ብሔራዊ መንግስታት እንዲኖሩ አትፈልግም። በአማራው ላይ ከወያኔ ጎን የዘመተችበትን ምክንያት የሚዘነጋ ዜጋ የሚኖር አይመስለንም። ዛሬም የወያኔ ሎሌ ስርዓት እንዲቀጥል በመፈለጓና ኢትዮጵያን የሚያስቀድም ኩሩ የራሷ መንግስት መኖሩ ጥቅሜን ይጎዳል ባይናትና አገር ወዳድና ህዝባዊ አገዛዝን እውን የሚያደርግ ሂደት አትፈልግም። እነሳውዲም እንዲሁ ናቸው። ሎሌ መንግስትን ሲሹ ህዝባዊ መንግስት መመስረቱን አጥብቀው ይቃወማሉ። የሀባን ኢትዮጵያዊ አቋም አሜሪካ ያንንም ዛሬም አዋቂናትና ድርጅቱን በበጠላትነት መፈረጃ የሚያስገርም አይሆንም። ቅጥረኞቿ በነቂስ ወጥተው የሹሙ አጋሮች መሆናቸው አለምክንያት አይደለም። ኢትዮጵያዊነን እያሉ የሽግግር ሂደትን የሚቃወሙና በተለየም ምርጫ አሁኑኑ ባዮች ደግሞ የየራሳቸው ምክንያት አላቸው። ዲሞክራሲያዊ ሂደት ካለ በአገራችን ፖለቲካ ምንም ቦታ እንደማይኖራቸው ጠንቅቀው ያውቃሉ። መራጭም አያገኙም። አንዳንዶቹ ለሽግግር ጉባኤ የሚያበቃ ሚዛንም የላቸውም። ሹሙ በአንድ ጎኑ ኢትዮጵያዊ በሌላ ደንዳና ጎኑ ደግሞ ኦሮሞና ያንተ ሃይማኖት ተከታይ መሆኑን ሁሉም ተረድቶታል። ወንጀለኞችና ጸረ ኢትዮጵያ ኃይሎችን ኢምንቶችን ሰብስቦ መገኘቱ በራሱ ገላጭ ነው። ሁለት ዛፍ ሊወጣ ከጅሎት ፋንዱም መንጠላጠል አቅቶታል። ውዥንብር ውስጥ ነው። ሀገርን ወዳልነው ወደ ጥፋት ጎዳናም ይዞ እየተጓዘም ነው። የሽግግር ሂደትን አማራጭ ተተው በወያኔ ምርጫ እንቀጥል ባዮች ባልደው የክልልና የከፈፈል ሁኔታ ክልላችንን ይይዘናል። ሌላው በተለይ ኢትዮጵያ የሚለው እንዳይደርስ አድርገን በማጭበርበርም ቢሆን አሸናፊ እንሆናለን በሚል ነው። በተለይም ኢትዮጵያ ባይ ድርጅቶች በክልላችን አይድረሱ ከመአለት አልፈው አዲስ አበባን ልዩ ስያሜ ሰጥተው የውጡ ጮህታቸውን የሚያሰሙን ከማንኛውም ብሔር ቢሆኑ እነዚህ ቡድኖች በዲሞክራሲያዊና ሀገር አቀፍ ውድድር ከንቱና ተሸናፊ ሆነው እንደሚገኙ በመረዳታቸው ነው። ዛሬ ወጣቴ ፖለቲከኞች ምንም ፖለቲካና ታሪክ የማያውቁ ከጎጥ አስተሳሰብ ያልወጡ አድርባይ ጠባቦች ፈልተው ባሉበት የሽግግርን ሂደት ተጻሩ በግል ያሻግረን ወይም በኢህአዴግ ምርጫ ያሳትፈንን አቋም መያዝ ወደዱም ጠሉም ጸረ ኢትዮጵያዊነት ነው። የሁሉ ውጥንቅጥና የሰላም መጥፋት በሰፈነበት ሁኔታ ምርጫ ብሎ ነገር አስከፊ ቧልትና ኢትዮጵያን ለጥፋት የሚዳርግ ለመሆኑ የሰኮንድም ክርክር ጠያቂ አይደለም። የወያኔ ህግና አገዛዝ ማክተም አለበት። ይህን የሚያደርገውና በህዝብ ተሳትፎ አዲስ ህገ መንግስት እውን ሊሆን የሚችለው አጅሬዎች እንደሚመኙት በሹሙ አዋጅነት ትዕዛዝ ሳይሆን በሽግግሩ ወቅትና ሂደት ነው። ሰፋ ያለ ገለጻ ግድ የሆነብን ድንገት ያልተረዱ ካሉ በሚል ነው እንጂ አውቀው የተኙትንማ ልስታን ልናስተምር ቅንጣትም ፍላጎት የለን። የሽግግር ሂደት ጥያቄ ስልጣን ባቋራጭ ለመያዝም ነው ሲሉ ተችተውናል። የሹሙ አመጣጥና አያያዝ ነው ፍጹም ስልጣን ባቋራጭ። ሁሉም ኃይሎች ይምከሩ ይወያዩ በጋራ ወስነው ለሀገር የሚበጅ መፍትሄ ይፈልጉ ማለት ባቋራጭ የግል ስልጣን ፍለጋ እንዴት ሊሆን ይችላል? ወጣም ወረደም ግን የመንጋው ግርግር ሊደብቀው ያልቻለው ሀቅ ሹሞቹ እንዳልቻሉበት ነው። አላማቸው ኢትዮጵያን ለማዳን ከነበር የዘረኛ ፖለቲካን ማስፈን ከነበር ግን እየተሳካላቸው ነው። ሊረዷቸውም ባለመንጫዎቹም ያሰሳ በደኖ ነፍሰ ገዳዮችም ቀይ ሽብርተኞችም ጠባቦችም ሁሉ ከጎናቸው ቆመዋል። ለሆነ ሃይማኖትም አድሎ መጀመሩን አልሳት ነው። ፀሐይ ሞቆት ያረረውን አሮጌ አንጃ ኢህአፓ ብሎ መጋበዝና አመል አይለቆኑበት መዝጋቱና ማንቋሸሹም የተጠበቀ ነበር። በብሔር ተደራጅቶ ያው እንደ ቀድሞው ኢትዮጵያን ለራሱ ተገዢ ለማድረግ ያለውን ከንቱ እቅድ ትቶ የሽግግርን ሂደት መከተል ከቻለ ምናልባትም ወደደኝ የሚለው ህዝብ በኢትዮጵያዊነት እስከተደራጀና የህዝብን ፍላጎት እስከከበረም በነጻ ምርጫ ሊመርጡት ይችሉ ይሆናል። በፍራት አምባገነን እንደገና መምራት ከስህተት በላይ ጥፋት ነው። ሁሉም ትርጅት የየራሱ አቋምና ፕሮግራም አለው። እነዚህን ሁሉ ሊያስማማ የሚችል መካከለኛ መድረክ ሊገኝ መቻል አለበት። በዚህ መሰረት ሽግግሩ ተከናውኖ ህዝብ በነጻ ድምጹን የሰጠው ህገ መንግስት ሆነ በሚዘጋጀው ምርጫ የፈለጉ ፕሮግራማቸውን ለህዝብ በተናጠል ሆነ በህብረት አቅርበው የህዝብ ምርጫና አውንታዊ ድጋፍ ሊያገኙ ይችላሉ። ይህ ባልሆነበት የህገ ወጥ አገዛዝ መሪ አካል ሆኖ አመታትን አሳልፎ ከመቅጽበት አዛዥ ናዛዥ እኔ ነኝ ብሎ መድረክና የህዝብን ፍላጎት መጻረሩ ውድቀት እንጂ ስርየትን አያመጣም። ይህን ማየት የሚሳናቸው በስልጣን ጥም የተጋረዱና ለባዕዳን ያደሩ ብቻ ናቸው። ጽንፈኝነትን ሆነ ጎጠኝነትን ልንቋቋመው የምንችለው በቀናና ትክክለኛ የሽግግር ሂደት ህዝባዊ መንግስት እውን ሊሆን ሲችል ብቻ ነው። በዚህ ቀና ሂደት ሁሉም ኃይሎች እንዲተባበሩ ኢሃፓ ጥሪ ያደረገ ለዚህ ሂደት አጋርና ደጀን እንደሚሆንም ቃል ይገባል። ሁሉም የፖለቲካ ፍረንጆች ይፈቱ። ሁሉን አቀፍ የሽግግር ጉባኤ ይደረግ። በህዝባዊ ትግላችን ግብ መምታት ትግላችን ተፋፍሞ ይቀጥል። ውድቀት ለወያኔ ኢህአዴግ። ሳዊ ስሜትን ለመግለጥ ከተሻ ነገር ንቆ ሳይሆን ወይንም ማጋኖ ማየት ይጠይቃል ሁኔታን አጢኖ። ባንድ መሰላል ስልት የተገነባን ዜማ በተለያዩ ኮርዶች በውህደት ሲያስማማ አስቀድሞ መርጦ ድምጽ ዶሚናንት ከፊት እንዳይቀድም ከሰብ ዶሚናንት የፊቱን ከኋላ ቀደም ተከተሉን ጠብቆ በህጉ ምንዝር ድምጾችንም አቅርቦ በወጉ ተቆራኝቶ እንዲገኝ ሲሆን ነው ባግባቡ ፍትህ ሰላም ፍቅር አብረው የሚያብቡ። አጉሉ ልጠፋ ሲቀረፍ ነው ምርጉ ነጠላ ዜማዎች ባንድ ላይ የሚያድጉ። አለበለዚያ ግን በጩኸት ጫጫታ ዲዞናንስ ተፈጥሮ ለጆሮ የሚጥም ድምጹ ተቀይሮ በአንድ አይነት የሚጓዝ ያለ ውጣ ውረድ ቦርዶን ድምጽ ይሆናል ሌላውን በማገድ። በሙዚቃ መንገድ ማዋሃድ ማስማማት ማቀራረብ እንጂ መደመር አይሰራም በያሬድም ሆነ በህገ ፈረንጂ። የሲ ሜጀር ስኬል ከኤ ማይነር ጋራ የጂ ሜጀር ስኬል ከኢ ማይነር ጋራ ተዛማች ሲሆኑ ጎረቤት ድምጾችም አብረው ሲቧደኑ ኩሽኩሽቶች አይኖሩም ጆሮም ይፈትኑ። እጅግ ተዋህደው ባንድ አካል አንድ አምሳል የሚሰሩ ናቸው ሳያሻቸው ክልል። በሞጁሌሽን ህግ ተፋቅረው እርስ በርስ ልዩነት አክብረው ያላንዳች ጉምጉምታ ያለ መተራመስ አዳዲስ ድምጾችም የሚዳኙበት ህግ ተግባራዊ ሆኖ እንዲታይ ሲደረግ ያንድ ስኬል ያንድ ኮርድ አይኖርም ገዘፋ አንዱ አንዱን አፍኖ አይችልም ሊያጠፋ። ስለዚህ ምስቅልቅል በህግ ከተዳኘ ድብልቅ ሁኔታን አምኖ ተቀብሎ ተስማምቶ ከሰራ ልዩ ነኝ አንድ ነኝ ዝንጉርጉር ነኝ ብሎ ተደምሮ ሳይሆን ተሰበጣጥሮ ነው መኖር የሚችለው ታሪኩን ቀጥሎ። የሚፈጥረው ዜማ ሲታገዝ በግጥም ለጆሮ ተስማሚ ይሆናል የሚጥም ያያዙን ፍራት መጠበቅ ካቃተ አንዱ ድምጽ ባንዱ ላይ አጉል ከታበተ ውጤቱ ጩኸት ነው ለጆሮ የማይጥም ሪትም ቶን ቲምበር አንድ ላይ የማይገጥ ይህን ለማስፈጸም በህግ ታግዞ ያለ መገጫጨት ይቻላል ድል ማየት ብዙ ትውልድ ይዞ ርቀት ተጉዞ እንደዚያ ለማድረግ ልብ ይስጠን የሰፋ የማያጠባብብ የማያገፋፋ ለራስ ሳያበዙ ይቆርሱበት ጣት ለሁሉ የሚበጅ ይስጠን መላስልት ኢትዮጵያ ትሁን የፍቅር አውድማ የማይቻለውን ስሟን ለመለወጥ አጉል አንዳማ በሕገ ተፈጥሮ ኖራ 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 በአምላክ ትእዛዝ ጠፊ ነችና ኢትዮጵያ ደቡቡን ከሰሜን ምዕራቡን ከምስራቅ ለመለያየት አትሞክሩት ይቅር ጠላት አደብ ግዛ ጠላት አደብ ግዢ በከንቱ አትልፊ ይልቁንስ በገደደን ጉዳይ አንድ ላይን ቆዝም በንጉርጉሮ መንፈስ አንድ ላይን ዘምር እናቅርብ መወድስ አንድ ላይን ጨፍር በዘፈን ስልታችን ሰለሜ ሰለሜ እንበል ተያይዘን በስክስታ ረገዳ እሽኮ ለሊታችን አንድ ላይ ጨፍረን አንድ ላይ እንሳቅ ያልበላ ጥርስ ይዘን በቦክስ አንዋለቅ በባለጌ ሴራ በባለጌ ዚቅ ወገን ያገሩን ልጅ ወንደሙን አይራቅ ይህ ነው ሙዚቃ በቅንጅት ሰሪ ሳይቀንስ ሳይደምር እውነታን አብሳሪ እውነት በመናገር እውነት በመመስከር ያባ ተጎድቷል ላድን ብሎ አገር ምንም ጎጂ ቢሆን ሐቅን መናገር ቀልድ የለም በህዝቡ ቀልድ የለም ባገር ምንም ጎጂ ቢሆን ሐቅን መናገር ቀልድ የለም በህዝቡ ቀልድ የለም ባገር
Mama, I'm not talking. Mama, I'm not talking. Mama, I'm not talking.